ህብረተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ህብረተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ የካቲት 21 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ ኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ እሁድ የካቲት 21 ቀን 453 ቀናት አለፋቸው። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። የሳምንቱን ዋና ዋና ዜናዎች የምናቀርብበት የፍካሬ ዜና ዝግጅታችን በቅድሚያ ይቀርባል። በመስከተልም በሳምንቱ ውስጥ ተላልፈው የነበሩ የፍኖተ ዴሞክራሲ ሀተታዎችን በድጋሚ አቅርበን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። ፍካሬ ዜና።
የኢንዱስትሪ እድገት በእግሩ ሳይቆም መውደቁ ተጋለጠ። ባለፉት የወያኔ የግብ አገዛዝ ዘመን እድገቱ አንዴ ግብርና ተኮር ሌላ ጊዜ የኢንዱስትሪ ልማት በሚሉ የቃላት ጨዋታ መሆኑን የፖለቲካና የኢኮኖሚ አዋቂዎች በተለያዩ ዘመናት ያጋለጡት መሆኑ ሊታወስ እንደሚገባው እየተነገረ ነው። ኢንዱስትሪ መንደር የተባሉ አገር በቀል የማምረቻ ድርጅቶችን እድገት የገደሉ ከመሆኑ በላይ በየማምረቻ ድርጅቶቹ የሚሰሩ ላባደሮችን ለከፋ ብዝበዛና ጭቆና የዳረጉ መሆኑን በተለያዩ ጊዜያት ይህን በተመለከተ ከቀረቡ መረጃዎች መገንዘብ ተችሏል። ዘረኛው የኦዴፓ አገዛዝ ወጣት ላባደሮችን በአሰቃቂ ሁኔታ መብቶቻቸው እንዲረገጡ በማድረግ ከተተኛ ተሳታፊ መሆኑን የሚያጋልጡ የተለያዩ አጋጣሚዎችን መጥቀስ የሚቻል መሆኑን የሰባዊ መብቶች ተሟጋች ድርጅቶች አስተያየቶቻቸውን ሲሰነዝሩ ተደምጠዋል። እነዚህ የኢንዱስትሪ መንደር በሚባሉት የማምረቻ ድርጅቶች 80% የሚሆኑት የተያዙት በቻይናና በቱርክ ባለሀብቶች ሲሆን ምርቶቻቸው ለውጭ ገበያ የሚውሉ በመሆናቸው ከውጪ ወደ ሀገር ውስጥ የሚገቡ ሸቀጦችን ብዛት መቀነስ ሲገባ እየጨመረ በመሆኑ ሀገሪቱ ለርካሽ ሸቀጦች ማራገፊያ መዳረጓ በአሁኑ ወቅት የደረሰበትን የሸቀጦች ዋጋ በአስደንጋጭ ሁኔታ ማሻቀብና የገንዘብ ግሽበት የራሱን ጥላ ማሳረፉ እየተነገረ ነው። በዚህ ወቅት ርካሽ የፕላስቲክ ውጤቶች ውቅና ካላገኘችው ከሶማሌላንድና ከጅቡቲ ወደ ሀገር ውስጥ የሚገቡ መሆናቸውና ይህ ሁኔታ ከተሟጠጠው የውጭ ምንዛሪ ጋር ሲታይ በዘላቂነት ከነዚህ መስተል ሀገራት ርካሽ ሸቀጦች ማራገፊያነት እንደሚቀጥል የታመነ ሆኗል። በሌላ አንጻር የጥሪቃዎች መሸመቻ የውጭ ምንዛሪ በመጥፋቱ ሳቢያ በርካታ የማምረቻ ድርጅቶች ሰራተኞቻቸውን እያሰናበቱ መዝጋት መጀመራቸው ታውቋል። የማምረቻ ድርጅቶች ሲቋቋሙ ለ24 ሰዓት የማምረት እቅድ ነድፎ መሆኑ የታወቀ ሲሆን እየተንቀሳቀሱ የነበረው በአማካኝ ያቅማቸውን 40% እንደነበር ሲታወቅ በየጊዜው የኤሌክትሪክ ኃይል መቆራረጥ አንዱ ለኩባንያዎች ስራ ማቆም ምክንያት መሆኑ እየተነገረ ነው። ከዚሁ ጋር በተያያዘ የውጭ ምንዛሪ በመጥፋትና የውጭ ምንዛሪ ለተለያዩ የጦር መሳሪያ መሸመቻ እየዋለ መሆኑ ከውጪ እየተሸመተ ለሚገባው ስንዴ የውጭ ምንዛሪ ባለመኖሩ ሳቢያ የስንዴ አቅርቦት መቋረጡ በአዲስ አበባ የዳቦ እጥረትና የዋጋ ጭማሪ መከሰት ታውቋል። በስንዴ እጥረት ምክንያት በርካታ የስንዴ ዱቄት ፋብሪካዎችና የምግብ ማቀናበሪያ ፋብሪካዎች ከስራ ውጪ ሆነው እየተዘጉ መሆናቸውም ታውቋል። ከዚህ በተጨማሪም በርካታ ዳቦ መጋገሪያዎች እየተዘጉ መሆናቸውን ካስተባበሩ መረጃዎች መረዳት ተችሏል። የኢኮኖሚ አዋቂዎች የኢንዱስትሪ እድገት የተባለው ከመንገዳገድ ባለፈ በእግሩ ሳይቆም እየተንኮታኮተ መሆኑን ሲያስረዱ ተደምጠዋል። ለባንቱ ምርጫ ማረጥረት ከፍተኛ ወንጀል መሆኑ እየተነገረ ነው። ይህ ለስድስተኛ ጊዜ ሊካሄድ ሆያውዬ እየተባለለት የሚገኘው የባንቱ ምርጫ ያለፉት ተቀጽላ ለመሆኑ የሚካድ መሆኑ እየተነገረ ያለው የውያኔ ማጭበርበርንና ክፋትን እንዳለ ለመድገም መታሰቡን በቀጥታ የሚያሳይ ነው ተብሏል። በመወሻከትና በፖለቲካ ቁማር ራሱን በኦሮሞ ህዝብ ስም የሰየመው ኦዴፓ የተባለው ዘረኛ ቡድን ከባርቱ ምርጫ ቀደም ብሎ ማሸነፉን ሊለፍስ መዘጋጀቱን መገንዘብ ተችሏል። ዳውድና መራራ አረመኔው ጃዋርና ሌሎች ዘረኞች ካልተፈቱ በባልቱ ምርጫ ላለመሳተፍ ሲያቀራሩ በዝምታ የመታለፋቸው አንድምታ በሁለት ተከፍሎ ሊታይ ይገባል የሚል አስተያየት እየተሰጠ ይገኛል። አንደኛው ኦዴፓ ተባለ ኦፌኮ ወይም ኦነግ ሶስቱም ጸረ ኢትዮጵያ ጸረ አንድነት በመሆናቸው ጽንፈኛው ኦዴፓ ካለምንም ፈተና እንዲመረጥ ለማድረግ የተማከሩትን ሴራ ያጋለጡበት መሆኑን በርካቶች ያስረዳሉ። ሁለተኛው ደግሞ አሁን ያለው የኢትዮጵያ ሁኔታ ተቀባይነታቸውን እየሸረሸረው በመሄዱና ቀድሞውንም ቢሆን ኮሎኔሉ የኢትዮጵያ ህዝብን ደም በማፍሰሱ በማፈናቀሉ የአማሮችን ደም ያፈሰሱትን እነ ጃዋርን እንደ እንቁላል እሽሩሩ በማለቱ የወያኔ ቡችላ በነበረበት ጊዜም በፈሰሱ የህዝብ ልጆች ደም ለህዝባዊ ፍርድ የሚቀርብ ለምርጫ ያውም ለባልት ምርጫም እንዲሰለፉ ሊፈቀድላቸው አይገባም የሚለው የበርካቶች አስተያየት ሆናል። በዚህ ሳቢያ የሁለቱ ጽንፈኛ ቡድኖች ገለል ማለት በኦሮሞ አካባቢ የአመጽ ጥሪ ተደርጎ ሊወሰድ ይቻላል የሚለው የብዙዎች አስተያየት መሆኑ እየተሰማ ነው። በሌላ አንጻር አንዳንድ እንደ ባልደራስ የተባለውን ቡድን የመሰሉ ድርጅት መሪዎች በግፍ ታስረው እያለ መሪዎቻቸውን ይፈቱ የሚሉ ጎልቶ ሊስተጋባ ሲገባው ለዚህ የባልት ምርጫ መርመጥመጥ መጀመራቸው ህዝባዊ ትግል ወዲህ አስነሳይ ታጋይ ወዲያ እያፋላቸው መሆኑ በስፋት ሲስተጋባ እየተደመጠ ነው። ጅቦቹ ሄደው ጉማሬዎቹ መጡ የኦዴፓ ብልጽግና መገለጫ ሆኗል። የቀንጅብ የሚለው ስያሜ ለዘራፊዎች፣ ለአጭበርባሪዎች፣ ለጉበኞች ወዘተ በአጠቃላይ ሲሆን ኦዴፓ የተባለው ዘረኛ አገዛዝ ወያኔን ብቻ የቀንጅብ አድርጎ ራሱንና ግብረበላዎቹን ከተጠያቂነት እየተከላከለ መሆኑ ህዝብን እያስቆጣ መሆኑ የታወቀ ነው። የኦዴፓ ጉማሬዎች እየተባሉ የሚጠሩት አባዱላ ግርማ ብሩና መሰሎቻቸው ዛሬም እየዘረፉ አስረሽ ምቹ ሲሉና አዳዲስ ዘራፊዎች እነታከለና ሽመልስን ይመሰሉ እየፈለፈሉ ባሉበት የለውጥና የሀገር ህልውና ለጥያቄ መዳረጉን ብዙዎች አስረዳሉ። በቅርቡ በእርዳታ ድርጅትም ለአባዱላ ወደ 20 ሚሊዮን ብር መለገሱ የኦዴፓን ጉማሬነት የሚያስረዳ ለመሆኑ አከራካሪውንም የሚለው እየተስተጋባ ይገኛል። የመተከል ተፈናቃዮች በዘረኛው አገዛዝ ከተጠቃዩ መሆናቸው ሊጋለጥ ይገባል ተባለ። በአማራነታቸውና በተዋዶ እምነት ተከታይነታቸው ሀብት ንብረታቸው ለወደመባቸውና የቤተሰብ አባሎቻቸው በአስተቃቂ ሁኔታ ለተገደሉባቸው ዘረኛው አገዛዝ ለፕሮፓጋንዳ ፍጆታ ወሬ ከማውራት ባለፈ አንዳችም ድጋፍ አለማድረጉ የጭፍጨፋዎቹ ቅድ ነዳፊ ለመሆኑ ማስረጃ መሆኑን በርካቶች በቁጭት ያስረዱ ተደምጧል። ተመተከል በተለያዩ ጊዜያት በአማርኛ ተናጋሪዎች ላይ በተፈጸሙ ዘግናኝ ጭፍጨፋዎች ከ300,000 በላይ የሚሆኑ ቤቶቻቸው፣ ንብረቶቻቸው፣ ከብቶቻቸው፣ አዝመራዎቻቸው፣ ጥሬ ገንዘባቸው ጥለው መሰደዳቸውና አብዛኛዎቹ በቻግኒ የሰፈሩ መሆናቸው ሲታወቅ ይረዱ የነበረው በአካባቢውና ከተለያዩ በጎ ፈቃደኞች በሚለገሳቸው የምግብ እርዳታ መሆኑ የሚታወቅ ነው። ይህ ከተለያዩ እርዳታ ሰጪ ወገኖች የቀረቡ እርዳታዎችን የአካባቢው ካድሬዎች እየሸጡ መስፈራቸው ያደባባይ ምስጢር ሆኖ ቢሰነብትም ምንም አይነት የእርምት እርምጃ ባለመወሰዱ ተፈናቃዮቹ በረሃብና በጠኒ የተሰቃዩ መሆናቸውን ሰሞኑን በማህበራዊ ድረገጾች ላይ ቆጡ አንጀት የሚበሉ የድረሱልኝ ጥሪዎች መረዳት ተችሏል። በውጪም በተፈናቀሉትም ገንዘብ እየሰበሰቡ የሚዘርፉ ቡድኖች መበራከታቸው እየተሰማ በመሆኑ ዘራፊዎችን ማጋለጥና ለተረጂዎች እርዳታ በትክክል ለማድረስ መንቀሳቀስ ሊመከርበት እንደሚገባ በርካቶች ይናገራሉ። ባለፉት 30 አመታት የንጹሃን ደም ሲያፈሱ የነበሩትን ለመፋረድና ለህዝባዊ ፍርድ ማቅረብ እንዲቻል መረጃዎችን ለማሰባሰብ እንቅስቃሴ መጀመሩ ታወቀ። እነዚህ በሀገር ውስጥ የሚሆኑ ከሀገር ውጪ በፈሰሰው የህዝብ ደም መጠየቃቸውና ለህዝባዊ ፍርድ መቅረባቸው ምን ቢከናነቡ የቱኒያል ቢቀበጣጥሩ የቱኒያል ጦር ቢያደራጁ የቱኒያል ቢደነፉ የቱንም ያህል መረጃ ቢያፍኑ ከጣታቸውን መቀበላቸው ቢዘገይም አይቀርም የሚለው የብዙዎች አስተያየት ነው። ለሳምንቱ ያዝናቸው ፍካሬ ዜናዎቻችን እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ።
ፋሽስቶች፣ ዘረኞች፣ የመፈክር ሌቦች። ከመፈክር አልፎ አገርና ውዴዎትን ይፈርቃሉ ያጠፋሉና ምን ያስገርማል መፈክር ቢሰርቁ ማለት ይቻላል። ትክክልም ነው። የነገሩ ክብደት ግን መፈክር ሰርቀው ዜጋን አዘናግተው ግን ፍርአታቸውን ሊያሰፍኑ ሁሌም መጣራቸው ነው። መሬት ለራሹ የሚለውን መሰረታዊ መፈክር ደርግ ሰርቆ መሬት ለራሹ ሳይሆን ለራሱ አድርጎ የኮታ አገዛዙን አስፍኖ ያስዋደሩን መብት ነፍጎ ግን ለውጥ አመጣው መሬት ለራሹ አደረኩ ብሎ ሲመጻደቅና ሲያወናብድ ቆይቷል። በተጨባጭ ግን መንግስት ያው ፊውዳል ባላባት ሆኖ ህዝብን በዘበዘ እንጂ ተፈላጊው የመሬት ይዞታ መሻሻል እውን ሳይሆን 17 አመታት አልፈዋል። ወያኔ የህዝብን መፈክር አንድ ባንድ ሰርቆ እያናፋ ለነገሩ ዛሬ ማልተውም በተጨባጭ ግን ዘረኛ ፍራቱን ነው በህዝብ ላይ 27 አመታት ያተፈነው ሁሉም የጭቆና አገዛዛቸውን ዲሞክራሲ ፍራት ብለውታል ወዳደር ዜጎችም እውነት ብለውላቸው ህዝብን አወናብደዋል ኮሎኔሉ ሲለፈልፍ ራሱ ቅጥፈትና ማወናበድን ተላብሶ ነውና የህዝብን መፈክር ኢትዮጵያዊነትን ጭምር የራሱ አስመስሎ ብዙዎችን እንዳወናበደና ግራ እንዳጋባ በተጨባጭ ግን ዘረኝነትን እንዳሰፈነ ይኸው ያየነው ነው። የፖለቲካ ድርጅቶች ስለራሳቸው ባላቸው ግምትና ግምገማ ማንንም ሊደናገር አይገባውም። ህዝባዊ ነን፣ ዴሞክራሲያዊ ነን ወዘተ ማለት ልምዳቸው ነው። ናቸው ማለት ግን አይደለም። ዛሬ ያተኮሩበትና ከይዘቱ ሊነጥሉት የተነሱት መፈክር የሽግግርን ሂደት የሚመለከተው ነው። ያዋጣናል ብለው እንደፈሪጥ ያዙት ነው እንጂ በሽግግር ሂደት ከቶም ጭራሽም የሚያምኑ አይደሉም። ደርግ ጸረ ህዝብ ሆኖ ሳለ የሰርቶ አደሩ አለኝታ ነኝ ብሎ ሲያናፋ ነበር። የወያኔን ጸረ ህዝብ ዘረኛ አገዛዝ ሁሉም እያወቀው ወያኔ ህዝባዊም ዴሞክራሲያዊም ነኝ ብሎ ሲቀናጣብን ሲያደማን ሲጨፍርብን 27 አመታት አልፈዋል። ዛሬም በሱ ብሶ ጭፍሮቹን ኢትዮጵያዊውን አክሩፉ ብሏቸው ዘረኞች በመንጋ ደረጃ አክሩፈውናል። ሳያፍርም የጊዜያዊ መንግስት መፈክር ደጋፊና አባወራ ነኝ ሊልም እየጣረ ነው። የኦነጉም መሪ በዚሁ መንፈስ መልእክት ሊሰድ ሲሞክር አድምጠናል። የሽግግር መንግስት መፈክር የጨቋኝ አማራ መፈክር ነው ሊሉን የዳዱት ዛሬ ምን ነክቷቸው ነው የሽግግር ሂደት ሊሉን የተነሱት? ሀገራችን ከቀውስ ለመውጣት የሽግግርን ጎዳና ለመያዝ መወሰኗ ትክክልም ተገቢም ነው። የወያኔ ኮሎኔሉ የምርጫ ሂደት አይደለም መፍትሄው፣ ከቶም መቼም የማይበጅ ነው የነሱ የምርጫ ቧልት። መፈክር ሰርቀው ሊያደናግሩን ቢቃጡም መፈክሮቹን ቀፎ አድርገው ሰልበውና አኮላሽተው እንጂ ይዘታቸውን አክብረውና ጠብቀው አይደለም። የሽግግርን ሂደት ይዘት ከጥቅም ውጭ አድርገው ነው ኢትዮጵያዊነትን ዴሞክራሲን ባዶ እንዲያደረጉት ሁሉ። ስለዚህም በባዶ መፈክር ተደናግረን እንዳይጫወቱብን መጠንቀቅ ይኖርብናል። ከቃላት ጋጋታቸው ውጭ በተጨባጭ ይዘታቸውንና ተግባራቸውን መመርመር ግዴታችንም ይሆናል። ኮሎኔሉ ዘረኛ አገዛዝን የሚመራ ጸረ ኢትዮጵያ ቀጣፊ ግብዝ ነው። ጭፍሮቹም በብዙ ሚሊዮን የሚቆጠር ህዝብን ፈሽተን የከተሞችንና የአገር ማንነትን እንድንቀይር እንችላለን የሚሉ ጅሎች ናቸው። አይሆንላቸውም፣ አይሳካላቸውም። ይህን እስኪረዱ ግን ብዙ ህዝብ ይፈጃሉ። በጊዜ ነቅተን በትዕግስት ካላስቆምናቸው በቀር ጭቆናን ደው የጣመው ይመስል ነጋጠባ ሊሰፍንብን ያቆበቁባል። ወግን ማለቱ የእኛ ግዳጅ ነው። ግዳጃችንን ከረሳን ግን ጨቋኝ ዘረኛው ይሰፍርብናል። አባይ ሲሄድ መጣጋቢሳ ይሆናል ነገር አለሙ። ትላንትን ዛሬ እየደገመ ስቃያችን አላባራም ይላል። መፈክር ሲሰርቁ አይሆንም እንበላቸው። ስንት ደም የፈሰሰለትን የህዝብ መፈክር በሕይወታችን እንጠብቅ። ድል ለኢትዮጵያዊነት። ባፋቸው ብልጥ በእግራቸው ድንቀፍቀፍ። ሀቅ ከጠፋ ዴሞክራሲ ይተናል የተባለውን የኮሎኔሉ መምህሮች እነ ወያኔ መቼም የሰሙት ወይም ያመኑበት አይመስልም። ቀን ተሌት ሲቀጥፉና የክህደትና ሽፍት ፍራት ሲገነቡ ክፉ ቀን የሚመጣል መሰላቸው። ክፉን ቀን የለሁም በላት የሚለው የትግርኛ ተረት ከቶም የማይቻልና የማይሰራ መሆኑን መገንዘብ አቅቷቸው ወደ ዋሻና ሞታቸው በድንገት መጣደፋቸው አልቀረም። የራሳቸውን አንበገርምና ማንደፍሮን ጉራ ራሳቸው አምነው ይሄው ዛሬ ጭፍሮቻቸው በሐፍረት ማጥ ገብተው እንዲዋረዱ አድርገዋቸዋል። በክህደት መከተሉም የሚበጅ መስሏቸው ኢትዮጵያዊ አይደለንም ምን ከመላሳቸው ለጥፈው ጥላቻን እያመረቱም ናቸው። ሪፐብሊክና ዴሞክራሲ የሰፊውን ህዝብ ነጻና ንቁ ተሳትፎ ግድ የሚል ነው። ይህ ይሆን ዘንድ ህዝብ ያገሩን ሁኔታ ሐቁን ማወቁ የግድ ይሆናል። በኢትዮጵያ ላይ የመጡ አገዛዞች መለያቸው ውሸትና ቅጥፈት መሆኑን ህዝብ ያውቃል። ሐቅን ይገድላሉ ወይም ሁሌም ይደብቃሉ። ራሳቸው በራሳቸው ወሳኝ ሆነው ህዝብን ወደ ጠርዝና ጥግ ወርውረው በውሸት ቀለብ ሊያኖሩት ሊያጠግቡት ዘምቱም ሁሌም አይተናል። በዚህ የወያኔ ደቀ መዝሙር ሆኖ ውሸት የሚቀልበን አፈጮሌ የኮሎኔሉ ዘረኛ አገዛዝ ነው። ውሸተኛ ፍራት ቀጣፊ ጭፍራን ያፈራል ነውና በህዝባችን ላይ አይን አውጣ ዋሾች የትግራይ አንበጣ ያህል ፈልተዋል። አህያ ቢያልም ጨው የገባበት ገብስና ሳር የሚል የትግርኛ ተረት አለ። ወያኔ የሰማው ነው ለማለት አይቻልም። ወደ ስልጣን ሊመለስ ከመቃጀቱ ባሻገር ዛሬም በጸረ አማራና ጸረ ኢትዮጵያ ፖለቲካው ድል የሚያደርግ መስሎት አለ። ስንት ጀግኖችን ባፈራው ትግራይ ኢትዮጵያዊ አይደለንም የሚሉ ተምቾች መፈጠራቸው መቼም በጣም አሳዛኝ ነው። የወያኔ የውሸትና ቅጥፈት ባህል ዛሬም ደርቶ ይገኛል። ኮሎኔሉ አፈጮሌ ገደብ የለሽ ዋሾ ነው። የኢትዮጵያን ህዝብ ስለ አገሩ ሁኔታ እጣ ፈንታ የሚሰጠው 100% ውሸት ብቻ ነው። የአልጀርስ ስምምነት መሬታችንን ለሻቢያ የሰጠው ድል ነው እንደተባለ ሁሉ በተያዘው ጦርነት ወያኔም ኮሎኔሉም ገላ ሰደው እየቀጠፉ ናቸው። ጦርነቱ በምን ሁኔታ ላይ ነው? ስንት ወገን ተሰዋ? የአማራው መሬት ይከበራል ወይስ ለትግራይ ብልጽግና ይሰጣል? የሻቢያ ጦር ገብቶ ምን ግፍና ወንጀል እየፈጸመ ነው? ወዘተ ወዘተ። ሐቁን ማግኘት ያልቻለው ህዝብ በእነሱ ፕሮፓጋንዳ መደናገር ጉዶሮበት ይገኛል። ይህን የገዢዎቹን ውሸት የሀገር ጎራ አባልነን ባዮቹ ምሁር ተብዬዎች እያጀቡ ነገሩን ሁሉ ነውጥ አድርገውታል፣ አናውጠውታል። በተደናገረ አማርኛቸው ሰበር ዜና ይሉና ሱዳን አበቃላት፣ ወያኔ አለቀ፣ ግብጽ እጅ ሰጠች፣ መሬታችን ተመለሰ፣ ተከበረ፣ አስር አለቃ ባጫ ተአምር ሠራ፣ ብርሃኑ ጁላ ተሸለመ፣ ተደነቀ ብለው ሐሰት ሊግቱን ይዘምታሉ። ገደልናቸው ያሏቸው በዚያው ሚዲያ ብቅ ብለው አለን ሲሉ ተሳስተን ነበር እርምትም አያደርጉም። ወያኔም በለመደበት ባደገበት ውሸን እስካሁን ከመቶ ሺህ በላይ ወታደሮች ገድሏል። የዚህን ውሸት ብንረዳም ብዙ መስዋዕትነት መከፈሉን ብናውቅም ኮሎኔሉና ጭፍሮቹ መቀሌ ዙሪያ ጉድብ እየቆፈሩ መሆናቸው የተረጋገጠ ቢሆንም የወያኔ ጨረስኳቸው ልፈፋም ሆነ የኮሎኔሉ አበቃላቸው ሁለቱም ሐሰት መሆናቸውን አላጣነውም። አእምሮ ላለው ትንሽ ይበቃዋል ተብሏል። ግን ጊዜ በሚያሳዝን ደረጃ ተለወጠና ሊያውቁና አገርን አኩሪ ምሁሮች ሊሆኑ የሚገባቸው በጥልቀት ተደናቁረዋል። ጥቂቶች ቢሆኑም ራሳቸውን የፈረንጅ ስም የሰጡ ምስኪኖች ቢሆኑም ከባህር የወጣን የአሳ ነባሪ ወዳጆች ነን የሚሉ ቢሆኑም አራሳ፣ ጋቢሳ፣ ጉተማ፣ ጉዲና በሉን የሚሉ ማፈሪያ ምሁር ተብዬዎች ቢሆኑም ከነ ስፋት አባይ፣ ስዩም መስፍን፣ አዜብ የተለዩ አለመሆናቸው ታይቷል። ኮሎኔሉና ጭፍሮቹ የወያኔን የምርጫ ቧልት ዳግም ሊጫወቱ እየጣሩ ባለበት አድርባዮቹ ሊያጅቧቸው አቆብቆቦ መታየታቸው ደግሞ የሚካድ ሐቅ አይደለም። ምርጫው ራሱ በቅጥፈት የታጀበ ሂደት ነው። ወይዘሮ ብርቱካን ላላወቁት እንንገራቸውና ያገዛዙ መጋዣ ናት። ከኮሎኔሉ በብሔርም በሃይማኖትም አንድ ናት ብቻ ሳይሆን በአዳለቃቸውም አንድ ነው። ማለትም ነጻና ተገቢ የምርጫ ኮሚሽን ዛሬም የለም። አገዛዙ ባቀናጀውና በሚቆጣጠረው ሁኔታ ንጽህና ፍትሃዊ ምርጫ ከቶም ሊካሄድ አይችልም። አሰትና ቅጥፈት በሰፈኑበት አገዛዝም ዴሞክራሲና ፍትህ ድራሻቸው ቢጠፋ የሚያስገርም ሊሆን አይችልም። ዛሬ በሚያስተከክ ሁኔታ ሰፍኖ ያለው የአሰትና ቅጥፈት ዘመቻ ወያኔን ሆነ ኮሎኔሉን ከውድቀት የሚያድናቸው አይሆንም። ውሸት ፈራሽና ከንቱም ነው። ኮሎኔሉ ርካሽ መሆኑን ህዝብ ለመረዳት ብዙ ጊዜም አልፈጀ። በርግጥ አሁንም ድርቅ ብለው ሙሲያችን የሚሉት እንዳሉ እናውቃለን። ግን ውድቀቱም ነገ መሆኑን አልሳትንም። ውሸት ሲደራና ሲስፋፋ ሀቅ ሲደበዝዝ ሁኔታው የሚመቸው ለጸረ ህዝቦች መሆኑ አያጠራጥርም። ያየነው የኖርነው ነው። የቅጥፈት ሰለባ ሆኖ የቆየው ኢህአፓም ያውቀዋል። በየአቅጣጫው ዛሬ በመሰራጨት ላይ ያለው ውሸትና ቅጥፈት ህዝብን አደናግሮ ለገዢዎች ለመጥቀም ነው። ለውሸቱ ጊዜም እየጠየቀ አይደል። የትላንት ሀቅ ዛሬ ተደበላልቆ ውሸት ሆኖ ይቀርባል። ሰበር ዜና ባዮች ውድቆች ነጋ ጠባ የሚግቱን ውሸት ሊገለን መድረሱ ግልጽ ነው። ህዝብን ስለናቁና አድርባይነት ስላጦዛቸው ውሸት ሲደረድሩ ቅሬታ የላቸውም። ዋሽተው ሲያበቁና ሲጋለጡም ይቅርታ ተሳስተን ነበር ማለትን አልለመዱም። ውሸትን እንደ ፊልተር ጠላ ሽምጥጥ ነው መመሪያቸው። ከነ ስብሐት ሌላ አልተማሩም ብንል ተገቢ ነው። አዜብ ስትቀደድ ስንቴ ሰማናት። ሀቅን ማስረገጥ መንከባከብ የትግላችን ማዕከል መሆን አለበት። በውሸት ላይ ተመስርቶ መታገልና መሰረታዊ ለውጥን ማግኘት ከባድ ይሆናል። ሁሉንም ጸረ ህዝቦች፣ ባንዳ አንጃዎች፣ ወያኔ ዘረኞች ስንቃኛቸው አንጎል አንጀታቸው በቅጥፈት የተበለዘ ሆኖ እናገኘዋለን። ውሸት ደግሞ በተፈለገው ማርሽ ወይም መርሻ ቀልጠፍ ብሎ ወደ ክህደት የሚነዳ ነው። በመሆኑም ሀቅን ተንከባክበን ትግላችንን በዚሁ ለማጀብ መጣር አለብን። ውሸትን ታቀፈን ሀቅና ተጨባጭ ሁኔታው ሲመጣ ጉዳችን ይፈላል። ግብፅን አሁን ባለን አቅምና አገዛዝ ስር ማቸነፍ አንችልም። የአማራውን መሬት ኮሎኔሉ ለትግራይ አመራር እንጂ ለአማራው አይመልስም። ሻቢያ ደግሞ ውሎ አድሮ አፈር ያበላናል እንጂ ወዳጃችን አይደለም። ሐቁ ይህ ነው። ይህንን አንርሳ፣ አንጃጃል። ድል ለኢትዮጵያዊነት። ዘረኛው አገዛዝ በትግላችን ይውደም። እንተባበር በጋራ ድልን ለማግኘት። ዘረኝነትና ዴሞክራሲ ተጻራሪ ናቸው። ተደጋግሞ መነገር ያለበት ሐቅ ነው። የተከበሩ መጻሕፍትም ዘረኝነት ሐራም ኃጢአት መሆኑን ግልጽ አድርገው አስቀምጠው አውግዘዋል። ዘረኝነት ጸያፍ ነው። በጋለ ጥላቻና በተደረተ ታሪክ ላይም መመስረት ስለሚቀናው ከመነሻው ከሐቅ ይጣላል። ወያኔም ኮሎኔሉም መሰረታቸው ታሪክ የተባለ ልብ ወለድ መሆኑን ከአኖሌ ጀምሮ አይተናል። ከወገን ህዝብ ጋር ወንድም እህት እንዳይባሉ ከባህር ወጣንና ዝምድናችን ከአሳና አዞ ጋር ነው ሊሉን ደፍረዋል። ኮሎኔሉ ለስልጣን ከበቃ ጀምሮ ወያኔን በሚያስልቅ በአማራውና ሌሎችም ላይ የተደረገው ጨካኝ ዘመቻ ምስክር ነው። ነገም የሚቆም የሚያባራ አይደለም። ለባሰ ፍጅትና ግድያ እየተዘጋጁ ናቸው። ይህን አሰቃቂ ሁኔታ በጥቅም ሞራ ተጋርደውና ማየት ያቃታቸው አስከፊ አድርባዮች በዚህ በዚያ መንጫጫትና ህዝብን ማደናገር ተያይዘውታል። በጣም አሳሳቢና አሳዛኝ ነው። የህዝብ ጎራ አባል መስለው ሊያወናብዱ እየጣሩ ናቸውና በኮሎኔሉ ምርጫ ቧልት ለመሳተፍ ዝግጁ እየሆኑ በዚያው ልክ ደግሞ ለህዝብና ለሀገር ተቆርቋሪ ነን ማለት የሚያዋጣ አይደለም አይዋጥልንም። በዘረኞቹ ምርጫ ባልት ዳንኪራ ገብቶ መንፈራገጥ ጸረ ህዝብነት ነው። ምርጫ ሲሉ ምርጫ ስንል በሚል የነገሩን ይዘትና እንደምታስና ፍረዳ አመታት አልፈውናል። ዘረኛ የሆነና ፍጅት የሚያካሂድ ኃይል አገዛዝ ነኝ ብሎ ተሰይሞ ባለበት ነጻ ምርጫ አይታሰብም። መድበለ ፓርቲና የተያዘው ነጻነት የውሃ ሽታ ሆኖ ሁሉን አቀፍ ምርጫ ዘበት ነው። ወንጌለ ብልጽግና ደግሞ የለየለት የሃይማኖትም የፖለቲካ ቀውስም ድንገርግር ነው። መጪው የመጪ ትርምስ መሳቸው ያው የወያኔ ነው። አሸናፊዎቹ እነ ኮሎኔሉ ናቸው። ትንሽ ፍርፋሪ ለአዜማና አብን መሰሎች ሰጥተው ነጻና ፍትሃዊ ምርጫ በፍጹም ዘረኛ አገዛዝ የበላይነት እውን ሊሆን የሚችል አይደለም። አይናችንን ከፍተን ሐቁን ለመገንዘብ ዝግጁ ከሆን ኮሎኔሉ ጭፍሮቹ ያዘጋጁልን የዘረኛው አገዛዝ መከተልን የኢትዮጵያና አማራ ጥፋትን የማያባራ ደም መፋሰስን ነው። ኮሎኔሉ በታሪክ የተወሰነ አጋጣሚ ዱብ ያለብን መርገም እንጂ ሌላ አይደለም። መሽቶ ሲነጋ ሰውየው በግለሰብ ደረጃ ቢሆን አሳፋሪና አሳሳቢ ለመሆኑ መረጃ ለጋሽ መሆኑ አልቀረም። ጸረ ህዝብ፣ ጸረ ዴሞክራሲ ናቸው ሁሉም። ዴሞክራሲ ስንል ዴሞክራሲ ሲሉ ስናስረዳ ዘመን ሊያልፈን ነው። አንዳንዶቹ መፈክራችሁ ጊዜ ያለፈበት ሊሉንም ይቃጣሉ። ዘመን ያለፈበት ግን ጸረ ዴሞክራሲ አገዛዝን ለማስፈን መራወጥ ነው። የሽግግር ሂደት ያልነው ዛሬም አንገብጋቢ ጥያቄና ዋናም መፍትሄ ነው። ይህን በመቃወም የሚቀርቡ ማጠየቂያዎች ናቸው ጊዜ ያለፈባቸው። የሽግግር ሂደትን እንደግፋለን ሲሉ ከርመው ጥቅም ሲገዛቸው የሚከዱት ብዙዎች ናቸው። ሞግዚት፣ ያደራ፣ የሽማግሌ ወዘተ መንግስት በሚል ዋናውን ህዝባዊ መፈክር ሊያደበዝዙ የሞከሩትን ሁሉ እናውቃቸዋለን። ዛሬ የፖለቲካ እስረኞች ይፈቱ፣ ሁሉን አቀፍ የሽግግር ሂደት እውን ይሁን ብሎ መታገል መሰለፍ ሲገባ የለም ብለው ስለ ምርጫ የሚሰለፉ ማፈሪያዎች ለኢትዮጵያ የሚጠቅሙ አይደሉም። የከንቱ አማራጭ ውጤት አልባ ሆኖ በወያኔም ያየነው ነውና ባልት በላያችን ላይ ይደጋገም ዘንድ ከቶም ፍላጎት የለንም። ምርጫውን አጅቦ ግን ሽፋን መስጠቱ የህዝብን ትግል ማደብዘዝና በዓለም አቀፍ ደረጃም የዘረኞቹ ዓላማ ለግብ እንዲደርስ መርዳት ነው። ይህን ጸያፍ ሚና ለመሸፈን ማሳሰቢያ፣ መልእክት ወዘተ በሚል ውዥንብር ሊነዙ እየሞከሩ ያሉትን አደርባዮችና ቀጠራኞች ወግዱ ብለን ትኩረታችንን በተልካሻው የምርጫ ቧልት አለመሳተፍና ማዕቀብ ማድረግ ላይ መሆን ይገባዋል። በዚህ ረገድ 27 ዓመት ተመክሮን አሽቀንጥሮ መጣል ስህተት እንጂ ጠቃሚ ሥራ አይደለም። አብን፣ ኢዜማ ወዘተ የኮሎኔሉ የምርጫ ጫፋሪ የሆኑት ሁሉ አሁንም የመታረሚያ ጊዜ ያላቸውና ሊታረሙ ይገባቸዋል። አሊያም ከኮሎኔሉ በአንድ ውግዘትና ጸረ ህዝብነትን የሚቀበሉ ይሆናሉ። ኢትዮጵያ አዲስ አበባ ብለው ቀና አቋም ያዙ በሚል ስንቱን አባል ለስቃይ እየዳረጉትና ራሳቸውን በእስር የሚያማቅቁት ደግሞ በሚያስደንቅ ደረጃ ገልበጥ ብለው የኮሎኔሉ ምርጫ አጃቢ ሊሆኑ የሚቅለሰለሱት ለማንም የሚገባ ጉዳይ ሆኖ አልተገኘም። የባዕድ ተጽዕኖ ይሆን ብለው መጠየቅ የጀመሩ አይፈረድባቸውም። ዓመት አልፎ ዓመት ሲተካ በተመለሰው የእሪያ ጭቃ ገብቶ መጨማለቁ አብቅቶ ለወሳኙ ትግል መነሳት ይገባል እንጂ ጫንቃን ለሸክም ማመቻቸቱ አሳፋሪም ነው። የዘረኞች ምርጫ ሂደት ጸረ ኢትዮጵያ ነውና ማዕቀብ ነው ምላሹ መሆን ያለበት። ስንልፈሰፈስና ስንደናገር አገርን አናስበላ፣ ህዝብን ለከፋ ፍጅት አንዳርግ። አገር አድን ሁለገብ ትግላችን ተጠናክሮ ይቀጥል። በዘረኞች ምርጫ ሂደት መዘፈቅ ጸረ ኢትዮጵያነት ነው። ድል ለኢትዮጵያዊነትና ለኢሕአፓ ትግል። ሰንደቅ ዓላማን ማውለብለብ በሐቅና በጽናት ለኢትዮጵያ ቆሞ መሆን አለበት። Yes. የካቲት ወር 2005 ዓመተ ምህረት ለከ 8 ዓመታት በፊት የወያኔን ጸረ ኢትዮጵያ ዘረኛ ሴራዎች በሚመለከት በዱሉ ከበደ የቀረበ ጽሑፍ አሰምተን ነበር። ዘረኛው የኦህዴድ ኦነግ አገዛዝ የተለየነውን በዱሉ ከበደ የቀረበውን ጽሑፍ በማስከተል እናቀርባለን። ሂትለርና የወያኔን መሪዎች ባነጻጸርኩበት ጽሑፍ ላይ መለስ ስብሐት በአማራው ህዝብ ላይ በሰፊው ሊያንቀሳቅሱ የሞከሩት እልቂት እንዴት በሚፈልጉት ልክ እንዳልገፋላቸው ኋላ ላይ እናወጋለን ብዬ ነበር። ባለማችን ያሉ ጤናማ መንግስታት በዜጎቻቸው መካከል የመብት ልዩነትና የዘር የቀለም መለያየት ግጭት እንዳይኖር ያለመታከት ይተጋሉ። በኢትዮጵያ ያለው የዲያብሎሶች መንግስት ሰው በዘሩ ተለይቶ እንዲታወቅ እንዳይስማማም እንዲበላላም ለማድረግ በትካት ሲሰራ 22 አመታትን አስቆጠረ። ስርዓትን መቃወም አንድ ነገር ነው። ስርዓቱን ወደ ጎን አድርጎ አንድን ክፍለ ህዝብ እንደ ስርዓት ስሎ የመደብ ጠላት አድርጎ አላፍ ቋንቋን የሚናገርን ህዝብ ለደህነትህ ለማላቀርነትህ ተጠያቂ አላትህ ያንን ቋንቋ የሚናገረው ነው ዘር ነው ብሎ ባንድ ወገን ላይ የጥላቻ ዘመቻ ማንቀሳቀስ ዘርን ለማጽዳት ከመደረግ ትልምና እቅድ የተለየ አላማ አለው ማለት ያስቸግራል። ገዢ መደቦች ለፈጠሩት ስህተት ወይም ወንጀል እነዚያ ገዢዎች የወጡበት ክፍለ ህዝብ እንደ ጠላት ተቆጥሮ ትውልድ በማያውቀው ጉዳይና በማይደግፈው ድርጊት እዳ የሚከፍልበት አንዳችም ምክንያት አይኖርም። ባለፉት 22 አመታት የወያኔ መሪዎች ስልጣኑን በጠመንጃ ተቆጣጥረው በመላው የኢትዮጵያ ህዝብ ላይ ያደረሱት ላለው በደልና ወንጀል ለራሱም የችግሩ ሰለባ የሆነው የትግራይ ህዝብ ተጠያቂ ነው የሚል አስተሳሰብ ያለው የ21ኛው ክፍለ ዘመን ኢትዮጵያዊ ይኖራል ብዬ አላምንም። መንግስቴም በአገርና በህዝብ ላይ ለሚፈጸሙ አስተዳደራዊ ወንጀሎች ተጠያቂው ባፈሙዝም ይሁን በመርጫ ስልጣን የተረከመው ቡድን በበላይነት የሚመሩት የህጉም የፖሊሲውም አውጪዎችና አስፈጻሚዎች በጣት የሚቆጠሩ መሪዎች ናቸው እንጂ ያ መሪ የወጣበት የህብረተሰብ ክፍል አይደለም። በተዋረድ እንደየስልጣን ደረጃቸውና ኃላፊነታቸው እስከታች እርከን የወንጀሉ ተሳታፊዎች በህግ ይጠየቃሉ። ህዝብ ከደሙ ንጹህ ነው። 1983 ዓመተ ምህረት ወደ ኋላ መለስ ብዬ ልጀምረውና በአርሲ አርባ ጉጉ፣ በአሰቦት፣ ደብረ ወጋዳም፣ በበደኖና በሌሎችም አካባቢዎች ወያኔ ወደ ስልጣን እንደመጣ በአማሮች ላይ ሊያንቀሳቀስ የሞከረው ፍጅት የተፈለገውን ያህል ውጤት ሊያመጣ ያልቻለው የኢትዮጵያ ህዝብ ለምዕት ዓመት ሲያካበተው ውህደት የፈጠረው የወንድማማችነትና የአንድነት መንፈስ አሸናፊ ሆኖ በመገኘቱ ህብረተሰቡ ለዚያ መተላለቅ በቀላሉ ተነሳስቶ እነመለስ ስብሐት የሚፈልጉትን ባለማድረጉ ነበር። ሌላው ምክንያት ታላቁ የአገር ልጅ ፕሮፌሰር አስራት ወልደየስ የመሩት እንባ ጠባቂ የመላው አማራ ህዝብ ድርጅት በዚህ ክፍለ ህዝብ ላይ የሚፈጸመውን ሰቆቃና በደል ወያኔ ይዞት የመጣውን የዘር ማጥፋት እቅድ በየዓለሙ እንዲያስተጋባ በማድረጉ አሁን ያለው የዓለም ተጨባጭ ሁኔታ ያንን ሊያስቀጥል የሚችል አለመሆኑን ጌቶቻቸው ስለነገሯቸው ሊቀጥሉበት አልቻሉም። ወደ መጀመሪያ ሙከራቸው ሊሄድና የመጀመሪያውን እቅድ ሊያንቀሳቀሱ የሞከሩት የወያኔና የኦነግ ወታደራዊ ካድሬዎችን በማስተማራት ነበር። ህወሓትና ኦነግ ያስተማሯቸው የሁለቱ ቡድን መልእክተኞች ናቸው እንጂ በአርሲም በሐረርጌም ያን መተላለቅ የፈጠሩት አብሮ የሚኖረው ህብረተሰብ አልነበረም። ለዚህም ማስረጃ በወቅቱ እዚያው አካባቢ ስለነበርን ሐረርጌ በአካል ህብረተሰብ ውስጥ ተገኝተን በተለይ ህወሓት ግጭቱን ለማንቀሳቀስ ኢላማ ያደረጋቸው አማሮችና ኦሮሞዎች እንዴት በመተሳሰብ ያንን ሁኔታ እንዳሳለፉት አንድ ተጨባጭ ታሪክ አቀርባለሁ። ሐረርጌ አንድ ገጠር አውራጃ ውስጥ አማሮች እየታደኑ በሚገደሉበት ሰሞን የወያኔና የኦነግ ካድሬዎች ባንዲት ገበሬዎች መንደር አንዱን ኦሮሞ ኢትዮጵያዊ ጎልማሳ በገዳይነት ሊመለምሉት ቤቱ ይመላለሳሉ። አስፈላጊ ነው ብለው ያመኑበትን የፖለቲካና የዘር ጥላቻ ትምህርት ለሳምንታት በቤቱ እየተመላለሱ ከሰጡት በኋላ መሳሪያ ያስታጠቁታል። ልብ ይሏል፣ በዚያን ጊዜ እነሱን መቃወም የኦሮሞን ነጻነት መቃወም ተደርጎ እርምጃ ያስወስዳል። የአድሃ አርሶ አደር አስፈላጊው የፖለቲካ ትምህርትና መሳሪያ ከተሰጠው በኋላ የተነገረው ተልእኮ በአካባቢው የሚኖሩ አማሮችን ስለሚያውቅ እያደነ ራሱ እንዲገድል ነበር። እዚያው አጠገቡ አብሮ አደግ ጎረቤቱ የሆነ ሰው ይኖር ስለነበር ሂዶ እንዲገለው ትዕዛዝ ይሰጠዋል። ይህን ብለውት ከቤት እንደወጡ እሱም አብሮ ይወጣና ቆይቶ ወደ ቤቱ ተመልሶ ይመጣል። ከሰዓታት በኋላ ተመልሰው ግዳጁን ተወጥቶ እንደሆነ ይጠይቁታል። እቤቱ የለም ይላቸዋል። አብሮ አደግ ጎረቤቱ ግን ከሚስቱና ከልጆቹ ጋር እሳት ዳር ቁጭ ብለው ይጫወቱ ነበር። እነዛ የኦነግና የወያኔ አርመኔዎች ሲመጣ ጠብቆ እንዲገለውና ሪፖርት እንዲያደርግ ማስጠንቀቂያም ጭምር ሰጥተውት ይሄዳሉ። አሁንም ይህ አርሶ አደር ከቤት ወጥቶ እነሱ ሲሄዱ ተመልሶ ከቤቱ ይቀመጣል። በድጋሚ ተመልሰው መጡና ትዕዛዛቸውን መፈጸሙን ሊያረጋግጡ ገደልከው አሉት። ያ ቅዱስ የኦሮሞ አርሶ አደርም ባውን እያፈሰሰ እባካችሁ ተውኝ፣ ይህን ደሃ አብሮ አደግ ወንድሜን ግደል አትበሉኝ። ይህንን የኔ ቢጤ ምስኪን ብገለው ድህነቱና ቅማሉ እንጂ ምን ይተርፈኝ መሰላችሁ? ግደሉኝ ብትፈልጉ፣ አልገለውም በማለት ያሸከሙትን መሳሪያ ወዲያ ወረወረው። እነዚያ ካድሬዎች ያንን ደሃ አማራ ያን ዕለት ከነ ልጆቹ ይዘውት ሄዱ። ወዴት እንዳደረሷቸው ግን አይታወቅም። በዚያን ጊዜም ሆነ አሁን ከ22 ዓመታት በኋላ ወያኔዎችም ሆኑ የተወሰኑ ኦነጎች ችግራቸውን ለራሳቸው ተጭነውት የሚሰቃዩበትን በሽታ በቀጥታ በህብረተሰቡ ላይ ለማራገፍ ከመጣደፍ በስተቀር እዚያ የደረሱበት አካባቢም ሆነ በማናቸውም ጥግ ያለው የኢትዮጵያ ሕዝብ በእንዴት ያለ ሁኔታ ነው አብሮ መኖር የያዘው? ትስስሩና ፍቅሩ እምን ድረስ ነው? ውህደቱና ስምምነቱስ እምን ድረስ ነው ብለው የህብረተሰቡን ሁኔታ ለማጥናት ጊዜ አይወስዱም። የኢትዮጵያ ሕዝብ እነሱ በታወሩበት የዘረኝነት በሽታ ታውሮ የሚኖር ነበርም ነውም የሚመስላቸው። በወቅቱ የታዘብኩትን ሌላ ገጠመኝ ላውጋ። እዚያው ሐረርጌ ውስጥ ነው። ጊዜዋም ያቺው ቀውጤዋ ነበረች። አንዲት የወረዳ ከተማ ውስጥ ልዩ ልዩ ብሔረሰቦች ይኖራሉ። አብዛኛው ኦሮሞ ይሁን እንጂ አማራ፣ ጉራጌ፣ አፋር፣ ከሶማሌ ብሔረሰብ ኢሳ የሚኖሩበት ከተማ ነች። እነዚህ ክፉ ሰዎች ገና ሁሉንም ተቆጣጥረው እንደጨረሱ ቢሆንም በደንብ አልተረጋጋም። ኦነጎችም እስር እስራቸው ይሉ ነበር። በዚች በማወሳ ትንሽ ከተማ ውስጥ አስተዳዳሪዎች ነን ብለው ኦነጎች ቢሮ ገባ ገባ ብለው የነበረበትና አለቆቻቸውም ከወያኔ ጋር የሽግግር ምክር ቤት ሽር ጉድ ይሉ የነበረ ጊዜ ነው። ክልሉ የኦሮሞ ስለሆነ እናስተዳድራለን ይሉን የነበሩት የኦነግ ታጣቂዎች 5-6 ትላልቅ የጭነት መኪና ሞልተው ጠመንጃ ተሸክመው ላይታች በከተማው ዥው ዥው ይሉ የነበሩቱ አስተዳደርን ነው ብለው ቢሮ በገቡ በሶስተኛው ቀን ኦሮምኛና ትግርኛ እንጂ አንዲት የአማርኛ ዘፈን እንዳንሰማ በማለት ይህንን ግማፍ ከእንግዲህ ያዘፍን የተገኘ እርምጃ ይወሰድበታል ብለው ሆቴሎችና ሻይ ቤቶች ሳይቀሩ አማርኛ እንዳያዘፍኑ ትዕዛዝ አስተላለፉ። ጠቅላላው የከተማይቱ ነዋሪ ፈራ። ወዲያው ደግሞ ቀጠሉና በአራተኛው ይሁን በአምስተኛው ቀን የአማርኛ ቋንቋ እንዳይነገር መመሪያ ሰጡ። በዚህ ጊዜ ነው የከተማይቱ ኦሮሞ ነዋሪዎች ከሌሎች ነዋሪዎች ጎን በመቆም አይዟችሁ፣ እነዚህ ኦሮሞዎች አይደሉም ምን እንደሆኑም አናውቅም ተረጋጉ ብለው በቀጥታ ከነዚያ ሰዎች ጋር መላተም የጀመሩት በከተማይቱ የኢሳ ብሔረሰብም ይኖራል ብያለሁ ለገበያ ይመላለስባታል እነሱም ክልሉ የኛ ነው ይሉ ነበርና ይህ ሁሉ ሲሆን ለካስ ኢሳዎች በጥሞና እየተከታተሉ ምንድናቸው ብለው ይጠይቃሉ ኦነግ ይሏቸዋል ኦነግ ምንድነው ምን ያደርጋሉ እዚህ የኦሮሞ ነጻ አውጪ ናቸው ያስተዳድራሉ ተባሉ በመሰረቱ ከጥንት ጀምሮ የኢሳ ብሔረሰብና ኦሮሞ ይጣላሉ ለማዳዊ አለመግባባት አለ የኢሳ ብሔረሰብ ዘላን ከብታርቢ ስለሆነ ሳር ፍለጋ ከብቶቹን ከቦታ ቦታ የሚያንቀሳቅስበት ጊዜ ኦሮሞዎች የሚኖሩበትን አካባቢ መድረሱ ስለማይቀር የተሰማሩ ከብቶችን ካገኘ እየቀማም እየዘረፈም ከመንጋው ቀላቅሎ ይዞ መሄድ የተለመደ ነገር ነው ለማስመለስ መሳሪያ ሳይቀር ይመዘዛል ሰውም ይሞታል እና ታዲያ አሁን በማዋሳት ከተማ ውስጥ ህዝቡን መከራ እያበሉ ያሉትን የኦነግ ተዋጊዎች ይህ ክልሉ የኛ ስለሆነ ለቃችሁ ውጡ ብለው ሽማግሌ ይልኩባቸዋል ጌታዋን የተማመነች በግ ላቷን ደጅ ታሳድራለች እንደተባለው ወይም ወያኔ ያለልን ብለው ወይም ደግሞ ኢሳ ተዋጊ መሆኑን አለማወቅ ማስጠንቀቂያውን ከእቁብ ሳይቆጥሩ ሰውን ማሸበራቸውን ቀጠሉ በዚህ ጊዜ ኢሳ ጦርነት ሊከፍት ከየገጠሩ እየተጠራራ በከተማይቱ ሰፍሯል እና ወነግም በበርካታ የጭነት መኪኖች ሞልተው ላይታች ይላሉ ጥቂት የወያኔ ወታደሮች ከተማው ጥግ ሰፍረው የሚሆነውን ይከታተላሉ ጣልቃም አይገቡ አንድ ቀን ጠዋት ማለዳው ላይ ያቺ ትንሽ ከተማ በቀላል ነፍስ ወከፍ የጦር መሳሪያ ተኩስ ልትፈነዳ ደረሰች ለሁለት ሰዓት አካባቢ ሞቅ ያለ ተኩስ ከተሰማ በኋላ መልሶ ጸጥ ለጥ ረጭ አለ እስከ ቀትር ድረስ ሰውም ከቤት አልወጣ ከተማዋ ጭፍ እንዳለች ዋለና ኋላ ላይ የኢሳ ብሔረሰብ ወዲያ ወዲህ ሲል ሁላችንም ከተሸሸግንበት ወጥተን የሆነውን እናጠያይቅ ጀመር አዎ እነዚያ ሰውን ያምሱ የነበሩት የኦነግ ጀሌዎች መሬት ይግቡ ሰማይ የደረሱበት አይታወቅም የሞተው ሞቶ የቀሩት ድራሻቸው ጠፍቷል ወዲያውኑ በየሆቴሉ በየሻይ ቤቱ የአማርኛ ዘፈን ይሰማ ጀመር ሰውም ጮክ ብሎ አማርኛ ያወራ ጀመር የከተማይቱ ኦሮሞ ቋንቋ ተናጋሪዎች በዚያን ሰሞን ለቀረው ህዝብ ያሳዩት አጋርነትና ተቆርቋሪነት ያሳዩት ወገንተኝነትና አብሮነት የዘር ድርጅት መሪዎች እጅግ ብዙ ሊማሩበት የሚያስችል ክስተት ነበር ታዲያ ግጭቱ ከተከሰተ በኋላ ምን ይሆን ትተው የሄዱት በየቢሮው ጥለውት የሄዱ ሰነድ ካለ ምን ይሆን እቅዳቸው አልንና የተወሰኑን ሰዎች በየቢሮው ገብተን መበርበር ጀመርን ያገኘነው አስደጋጭ ነገር ቢኖር በከተማዋ ነዋሪ የሆኑ ነዋሪው በጠቅላላ የሚያከብራቸው የሚወዳቸው የአገር ሽማግሌዎች የሞተን የሚቀብሩ የታመመን የሚያስታምሙ የተቸገረን የሚረዱ 16 ነዋሪዎች ስም ዝርዝር እንዲገደሉ በቃለ ጉባኤ ተፈርሞበት ተቀምጧል ለኦሮሞ ህዝብ ነጻነት እንቅፋት ሊሆኑ የሚችሉ ነፍጠኞች ስም ዝርዝር ይላል የሚደንቀው ደግሞ ከነዚያ ሰዎች አራቱ ኦሮሞዎች ነበሩ ያቺ የኢሳ ብሔረሰብ ያስነሳት አጭር ጦርነት የነዚያን ንጹሃን ዜጎች ህይወት ለማትረፍ በቃች ህዝቡንም ከመራር ሐዘን አዳነችው የኢትዮጵያ ህዝብ እንደነዚህ አይነት በሽተኞችን ይዞ ነው የሚጓዘው ይህ የዘር ጥላቻ ይህ የዘር ፖለቲካ የወያኔን መሪዎችና መሰሎቻቸውን ለጊዜው ተጠቃሚ ሊያደርጋቸው ይችላል በረጅም ጊዜ ግን ጦሱ የሚያጠፋቸው ነው የኢትዮጵያ ህዝብ ለዘመናት ያካበተው ያዳበረው አብሮ የመኖር የአንድነትና የመስተሳሰብ መንፈስና ባህል ምንጊዜም በውስጡ ያለ በመሆኑ አንድ ቀን እነዚህን የዘር ልክፍተኞች በቃችሁ እንደሚላቸው ጥርጥር የለውም የኢትዮጵያን ሀብት ዘርፈን የኢትዮጵያን ህዝብ በትነን የራሳችንን መንግስት እናቆማለን ብለው ለሚዋችሩ ወዮ ለነሱ ይህ ህዝብ አንድ ሆኖ በቃ ያለቀ በመጨረሻው ሰዓት ወዮ ለዘረኞች። በስደት በሚኖርበት የባዕድ አገር ጽንፈኛ የዘር ፖለቲካ አቀንቃኞች ለልጆቻቸው እንዴት ጥላቻ እንደሚያስተላልፉ የሚያመለክት አንድ ገጠመኝ ይላከል። ይህንን ታሪክ ያጫወተኝ ሰው ነገሩ ለእርሱ ብዙም ክብደት አልሰጠውም። የልጅ ነገር ብሎ እየሳቀ ነው የነገረኝ። እኔ ግን ከልጅ ነገርነቱ ባሻገር ነው የከፋ ነገር የታየኝ። ለአንባቢያን ባካፍለው ሁላችንም እንማርበታለን ብዬ አሰብኩ። ሁለት ህፃናት ወንዶች ልጆች እድሜያቸው 11 ዓመት የሆኑ ትምህርት ቤት ተከፍቶ አንድ ክፍል ይመደባሉ። ሁለቱም ኢትዮጵያውያን ናቸው። ያንን ዕለት በረፍት ሰዓታቸው እግር ኳስ ሊጫወቱ እየተሯሯጡ ኳስ ሜዳ ገብተው ጥቂት እንደተጫወቱ ለማረፍ ወደ ሜዳ ጥግ ሄደው ሳር ላይ ቁጭ እንዳሉ ይተዋወቁና ጎን ለጎን ተንጋለው ወሬ ይጀምራሉ። ከየት እንደመጡ ይጠያየቃሉ። አንደኛው ከኢትዮጵያ እንደመጣ ሲነግረው ሌላኛው ከኦሮሚያ ነው የመጣሁት ይለዋል። ሁለቱም የኦሮሞ ብሔረሰብ ተወላጆች ናቸው። ይህ ከኢትዮጵያ ነው የመጣሁት የሚለው ልጅ ኦሮሚያ የት ነው ይለዋል አዲሱ ጓደኛውን። ሩቅ አፍሪካ ውስጥ ነው ይመልሳል የኦሮሚያው ልጅ። እዚህ ሀገር ከመጣህ ተመልሰህ ሂደሃል? አዎ 7 ዓመት የነበርኩ ጊዜ እጂ ነበር። እኔም 6 ዓመት የነበርኩ ጊዜ አባቴ ወስዶኛል። ኢትዮጵያ ብዙ ደስ ብሎኝ አሳለፍኩ። ኦሮሚያ ከኢትዮጵያ በየት በኩል ነው? ተጠያቂው ህፃን ኦሮሚያ በየት በኩል ነው ለሚለው ጥያቄ መልስ ከመስጠቱ በፊት አማራ ነህ ይለዋል። ከኢትዮጵያ መጣሁ የሚለው ልጅ ብሔሩንም አያውቅምና እኔ እንጃ ይላል። ያም ቀበል ያደርግና ኢትዮጵያ የአማራዎች ሀገር ነው፣ ጥሩ አይደለም፣ ኦሮሚያ ጥሩ ነው ይላል። ብዙም አልተግባቡ ወደ ጨዋታቸው ይመለሳሉ። ይህ ከኢትዮጵያ ነው የመጣሁት የሚለው ልጅ ይህንን ታሪክ ለወላጆቹ ይነግርና ኦሮሚያ የት ነው አዲስ ጓደኛ አገኘው ይጠይቃል አባትን። አባትም ኦሮሚያ በኢትዮጵያ ውስጥ የሚገኝ አንድ ክልል መሆኑን ያስረዳና የሚኖሩበት አገር ካናዳን እንደምሳሌ አድርጎ ጠቅላይ ግዛቶቹን እየጠራ እንደ አንዱ እንደማለት ነው ካለ በኋላ ሁለታችሁም ኢትዮጵያውያን ናችሁ፣ ወንድማማቾች ናችሁ፣ ጥሩ ጓደኛ አግኝተሃል፣ እንኳን ደስ ያለህ ይለዋል። ልጅ ይህንን ከአባቱ የተነገረውን በሁለተኛው ቀን ትምህርት ቤት ሲሄድ ለአዲሱ ጓደኛው ያስረዳና በጓደኝነታቸው እንደሚቀጥሉ ይነግረዋል። ያኛው ሕፃን ግን ባልተጠበቀ መልኩ የሚያስከፋ መልስ ይሰጠዋል። ኖ ኖ፣ ከእንግዲህ አንተ የኔ ጓደኛ አትሆንም፣ አንተ ነህ አይ ሄት እያለ ጥሎት ይሄዳል። በሁኔታው ግራ የተጋባው ልጅ እንደገና ይህንኑ ታሪክ ለአባቱ ይወስድና አማራ ምንድን ነው ብሎ ይጠይቃል። አባት ብዙ ዝርዝር ውስጥ ሊገባ አልፈለገም። ጓደኛ አልሆንህም ካለህ ምርጫውን አክብር፣ አትረብሸው፣ ሌላ ጊዜ በደንብ ስትተዋወቁ ጓደኛ ትሆናላችሁ በማለት ልጁን ያጽናናል። ይህ ቡቃያ ከእናቱ ወይም ከአባቱ የዘር ፖለቲካ ልክፍተኛ እንዳለበት ምንም ጥርጥር የለውም። በዚህ መልኩ ነው የጥላቻ በሽታ ከቤተሰብ ወደ ልጆች የሚተላለፈው የሚጋባው። አሁን በአገራችን ስልጣኑን የተቆጣጠሩት የወያኔ መሪዎች የዚህ አይነት አስተዳደግ ውጤቶች ናቸው ብዬ ነው የማምነው። መልካሙ ነገር እነዚህ ሕፃናት እኛ ካደግንበት ወይም አገር ቤት ያሉ ወንድሞቻቸውና እህቶቻቸው ከሚያድጉበት የተሻለ ዓለም ውስጥ ስለሆነ ያሉት ነገ ጠዋት ሁላችንንም ወላጆችን እንደሚያርሙንና እንደሚተቹን የሚያጠራጥር ነገር የለው። ምክንያቱም መንግስታቸው በቆዳ ቀለምና በዘረኝነት አትታወር እያለ ነውና የሚያሳድጋቸው። በዘሪቱ ኢትዮጵያ በወያኔ ዘረኛ ገዢ ቡድን አስተዳደር ስር ያሉት ሕፃናቶች አየሩ ሁሉ በዘር ፖለቲካ ሰበካ፣ በጥላቻ ወሬ፣ በልዩነት ፕሮፓጋንዳ ጩኸት በተወረረበት ንጹህ አየር ሰንትተው ለማደግ ፋታ ባጡበት ሁኔታ ሬዲዮ፣ ቴሌቪዥን ወያኔያዊ ሐሰተኛ ውንጀላ ድራማና ወሬ ብቻ በሆነበት ዘመን በሐሰት በክህደት የአገርን ታሪክ የሕዝብን አንድነት የሚያረክስ ሰይጣናዊ ወያኔያዊ የቁራ ጩኸት ብቻ በሆነበት ምድራችን ለሚያድጉት ሕፃናቶቻችን ወደፊት ዕጣ ፈንታ መጨነቅ ያስፈልገናል። ባለፉት 20 አመታት ውስጥ በአገሪቱ ከፍተኛ ትምህርት ተቋማት የምናየው አንዳንድ ምልክት ወያኔ የዘራው በሽታ የሚፈልገውን ፍሬ እያፈራለት መሆኑን ያመለክታል። በዘር ተለያይተው የሚደባደቡ ዩኒቨርሲቲ ተማሪዎች በታሪካችን ለማጀመሪያ ጊዜ ለማየት ችለናል። ነገ አገሪቱን የሚረከቡ ዜጎች ናቸው። ወያኔ እያሳየን ያለው ምን ያህል ትውልድን እያዘቀጠልን እንዳለ ነው። ተበልጠናል። ጀጃችንን ለወያኔ የዘረኝነት ፕሮፓጋንዳ ሰለባ ከመሆን ልናድጋቸው አልቻልንም። ከህብረተሰብም ከትምህርት ቤትም በፊት ሰው የሚቀረጸው በቤት ውስጥ ነው። ኢትዮጵያዊ ማንነታቸውን፣ ህብረ ህዝብነታቸውን፣ የባህል የቋንቋ የስነ ልቡና ውህደታቸውን አያት ቅድማያቶቻቸው ከባዕዳን ወራሪዎች ጋር ተፋልመው ያቆዩት አንዲት የጋራ አገር እንዳለቻቸው ባለመተራጠር እንዲያውቁ አላደረግንም። ለዚህም ነው ከአንድነታቸው ይልቅ ልዩነታቸው እየጎላ የታያቸው ልጆች ወያኔ መፍጠር የቻለው። ለዚህም ነው የወያኔን ሴራና ተንኮል መረዳት አቅቷቸው እንዲህ ተባልን እንዲህ ሆን ብለው ሆ ብለው ለጅምላ ድብድብ መፍጠን የቻሉ የዩኒቨርሲቲ ተማሪዎች ማየት የቻል ነው። ለራሳችንም የዘር በሽታ ልክፍተኛ የሆን ወገኖች በሽታችንን ህመማችንን ወጥ አድርገን ለልጆቻችን ደግ ደጉን መንገር አልቻልንም። የኢትዮጵያ ልጆች ዕጣ ፈንታ በእኛ በወላጆቻቸው ትከሻ ላይ ነው ያለው እንጂ በመርዘኛው የወያኔ ገዢ ቡድን እጅ ውስጥ አይደለም። ወያኔ እየጋታቸው ያለውን የመጥፊያ መርዝ እንዳይወጡ ማድረግ የኛ ፈንታ ነው። እያንዳንዱ ኢትዮጵያዊ ወላጅ በቤት ውስጥ የኢትዮጵያውያንን እኩልነት፣ ብዛትና አይነት፣ ባህላችንን፣ ቋንቋችንን፣ አንድነታችንን፣ የምድራችንን ልክ ማስተማር ይጠበቅብናል። ከውጭ ወራሪ ጠላት የከፋ ጠላት ከውስጥ ስለተቆጣጠረን በዘር በሽታ የተለከፍ ሁሉ አማራውም፣ ኦሮሞውም፣ ትግሬውም፣ አፋሩም፣ ሶማሌውም ሁሉም ከአባቶቻችን የወረስነው የመጠላላት በሽታ ካለ ዋጥ አድርገን ነገ አብረው መኖር ስላለባቸው ልጆቻችን፣ ቡቃዮቻችን እናስብ። የሚቀጥሉት 30 እና 40 ዓመታት ነገሩ ሁሉ አሁን እንዳለው ከቀጠለ ልጆቻችን እርስ በርስ ሲናቸፉ ወያኔና ከውጭ በገፍ እያስገባቸው ያሉ ባዕዳን ባለሀብቶች ይችን አገር ይቆጣጠሯታል፣ ይከራመቷታል። እነዚህ ከውጭ እያስገቡ መሬት የሚያድሏቸው ባዕዳን ሁሉም ሀብታምና ትልልቅ መንግስታት ከጀርባ አላቸው። ቻይና፣ ሳውዲ አረቢያ፣ አሜሪካ፣ እንግሊዝ፣ ህንድ ወዘተ ወዘተ። ለህዝባቸው የተትረፈረፈ ምግብ፣ ለኢንዱስትሪያቸው ጥሬ ሀብት፣ ለሸቀጣቸው ማራገፊያ ሰፊ ገበያ ኢትዮጵያ እየተበለተችላቸው ነው። መሬቱን ለማረስ መጀመሪያ ደኑን መመንጠር እንደሚገባ፣ መሬቱን ለባዕዳኑ ለመሸጥ መጀመሪያ ወያኔ ዜጎቻችንን በመግደል እየመነጠረ የሚሸጠውን ቦታ እያመቻቸላቸው ነው። በቅርቡ የሱሬ ብሔረሰቦች 150 የሚሆኑ ከመሬታቸው ከቀያቸው ውስጥ ተሰብስበው በመትረየስ ተጨፍጭፈው ተጥለዋል። አሁን መሬቱ ተመንጥሯል። ባዕዳኑ ገንዘቡን ከፍለው መረከብ ይችላሉ። የኢትዮጵያ ሕዝብ ምን አይነት የማደንዘዣ መርፌ እንደወጉት አይታወቅም። ተራ በተራ እየገደሉ እስኪጨርሱት ተቀምጦ እየጠበቃቸው ነው። ዛሬ እንዲጠላሉ አድርገን ያሳደግናቸው ልጆቻችን ነገ ምድራቸውን የተቀራመቷት ባዕዳንና ወያኔዎች በሚያቀርቡላቸው ጠመንጃ ስራቸው መዋጋት ይሆናል። የምድሪቱን ትሩፋትና በረከት በብዙ ሺህ ማይል ርቀት ያያሉ ሕዝቦች ይኖሩበታል። በብዙ ሺህ ማይል ርቀት ላይ የሚገኙ የሀብታም ልጆች ይፋፉበታል፣ ያድጉበታል። ይቺ ምድር ያበቀለቻቸው ዜጎቿ ያልታደሉቱ ይራቡባታል፣ እርስ በርስ እየተታኮሱ ይገዳደሉባታል። በወያኔና መሬቱን በተሸለሙት ሀብታም መንግስታት ወታደሮች ይገደሉባታል። ልጆቻችንን ከመጠላላት ፖለቲካ እናድን። ለማናችንም አይበጅም። እኛም በሽታው ካለብን ዋጥ ስናድርገው ቀጠሮ የምንሰጠው ጉዳይ አይደለም። ዛሬ ነው ጊዜው። ፍቅርና አንድነት ያለው ህዝብ ያሸንፋል። የጋራ ጠላታችን ወያኔን አመረን እንዋጋ። እርስ በርስ መተላለፉ እልቂታችንን ያቀርበዋል። ለመዳን አንድ እንሆን።